ሁለት የዩናይትድ ስቴትስ እና የጀርመን ኩባንያዎች ለኮቪድ-19 መከላከያ ክትባት ፍለጋ በጋራ እያካሄዱ ያሉት የምርምር ሥራ በያዝነው ሳምንት ውስጥ በሰዎች ላይ ሙከራ ወደሚደረግበት የጥናቱ እርከን መሸጋገሩ ተገልጿል። በሙከራው ላይ ከሚሳተፉት መካከል የዩናይትድ ስቴትስ የሕክምና ተማሪዎች እንደሚገኙበት ታውቋል። ክትባት ለመፍጠር በዓለም ዙሪያ ሌሎችን በርካታ ምርምሮች እየተካሄዱ ናቸው። ሪፖርተራችን ካሮሊን ፕሪሱቲ ያጠናቀረችውን በጥናቶቹ እየተከናወኑ ያሉትን ሥራዎች ምንነትና ያሉበትን ሂደት የሚዳስስ ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል።
ክል ሲርኮልስኪ ታሪክ ሊሰራ ነው። ከራ ክትባት ከወሰዱት የሕክምና ተማሪዎች ሰባተኛው ሊሆን ነው። ነርሷ 1 2 3 ብላ ቁጥራ ክትባቱን ወጋቸው። አንድ ዩኒቨርሲቲ የሕክምና ትምህርት ቤት ሁለት የፒኤችዲ ዲግሪ ፕሮግራሞችን በመከታተል ላይ የሚገኘው ሲርኮልስኪ በዚህ የክትባት ሙከራ ተሳታፊ ለመሆን በመቻሉ ልዩ ስሜት ያደረበት መሆኑን ይናገራል። እንደ ወጣት እንደ ጤናማ ሰው በዚህ በሰዎች ላይ የሚደረግ የሙከራ ጥናት ተሳታፊ እንድሆን የኃላፊነት ስሜትና ግዴታ እንዳለብኝ ሆኖ ይሰማኛል ይላል። ሲርኮልስኪና ሌሎች ቁጥራቸው 360 የሚደርስ ሰዎች የዩናይትድ ስቴትስ የመድኃኒት ኩባንያ ፋይዘርና የጀርመኑ አቻው ባዮኤንቴክ በጋራ እያካሄዱ ያሉት በሰዎች ላይ የሚደረግ ሙከራ የመጀመሪያው ደረጃ ጥናት ተሳታፊዎች ናቸው። ፋይዘር ይህን ኤምአርኤንኤ የተባለ የጥናት ዘዴ በመጠቀም ሌሎች አራት የክትባት ሙከራዎችንም በተመሳሳይ በማካሄድ ላይ ነው። ይህም የክትባት አይነት ወይም ዘዴ የቫይረሱን ቁራጭ አካል በመውሰድ አርኤንኤ የተባለውን የቫይረሱ ሴል የተቀመመበትን የፕሮቲን ሞለኪውል ወይም ንጥረ ነገር በመጠቀም በክትባት መልክ ወደ ሰውነት እንዲገባ ማድረግ ሲሆን፣ ክትባቱ የተሰጠውም ሰው ሰውነት ያን በሽታ አምጪነቱን ያጣ ከቫይረሱ የተሰራ ንጥረ ነገር እንደ ባዕድ ወራሪ ኃይል በመቁጠር በሚያደርገው የመከላከል ስራ ወደፊት እውነተኛው ቫይረስ በመጣ ወይም ለበሽታው በተጋለጠ ጊዜ በቀላሉ ማሸነፍ የሚያግዘው ተዋጊ አዘጋጅቶ እንዲጠብቅ ያስችለዋል። የፋይዘሩ ማይክል ዶልስተን ይህን ሂደት ያስረዳሉ። ይህ በሚሆንበትም ጊዜ ሰውነታችን ዝግጁ ይሆናል ይላሉ። ከዚህ ቀደም የገጠመውን አጥቂ አስቀድሞ ከሩቁ እንደመለየት ማለት ነው። ኮቪድ-19 ሊያጠቃን ደጃፍ መቆርቆር ሲጀምር የፋይዘሩ ዋና የምርምር ክፍል ኃላፊ ዶልስተን ይቀጥላሉ። ኮቪድ-19 ከደጃችን ድርሶ በር መቆርቆር ሲጀምር ፈጥነን የሚገባውን ምላሽ በመስጠት ባለበት እናስቀረዋለን። የዚህ ክትባትም ጥቅሜታና አሰራር ባጭሩ ይህን ይመስላል ብለዋል። ፋይዘር በዚህ ሁነኛ ክትባት በማውጣት ሂደት የገጠመው ፈተና ቢኖር ታዲያ ክትባቱን የወሰደው ሰው ሰውነት በምላሹ የሚያመነጨውና በኮቪድ-19 ላይ የሚነጣጠረው የበሽታ መከላከያ ቅመም ሳይመክን በሰውነት ውስጥ ለረጅም ጊዜ እንዲቆይ ማድረግ የሚያስችለውን ዘዴ መፍጠር ነው። በዓለም ዙሪያ የሚገኙ ሌሎች በርካታ የመድኃኒት ቀማሚ ኩባንያዎችም በተመሳሳይ ለኮሮና ቫይረስ ወረርሽኝ ብርቱ መከላከያ ለመስራት የሚያስችላቸውን ግኝት በመቆናጠጥ የመጀመሪያው ለመሆን ብርቱ ትንቅንቅና ሩጫ ይዘዋል። ከዩናይትድ ስቴትስ ብሔራዊ ጤና ምርምር ኢንስቲትዩት NIH ጋር በትብብር በመስራት ላይ የሚገኘው የዩናይትድ ስቴትሱ የመድኃኒት ቀማሚ ኩባንያ ሞደርና እንደ ፋይዘር ሁሉ የቫይረሱን የፕሮቲን ሞለኪውል በመጠቀም የመከላከያ ክትባት ለመፈልሰፍ የሚያስችለውን ዘዴ በሰው ላይ ወደሚደረገው ሙከራ ያሸጋገረው ባለፈው መጋቢት ወር ውስጥ ነው። ኢኖቪዮ የተባለው ኩባንያም የክትባት ፍለጋ ጥረቱን ዲኤንኤ የተባለውን ሌላውን የቫይረሱን የፕሮቲን ቅመም ለቅመማ ዘዴው መጠቀም ትኩረቱ አድርጓል። ባዮኤንቴክ እና ፋይዘር የያዙት ይህ ቀደም ብለን በዝርዝር ያየነው ጥናት ታዲያ በሰዎች ላይ በተለያዩ ደረጃዎች የሚደረገውን የመጀመሪያ እርከን ሙከራ ገና ባለፈው ሳምንት ነው የጀመረው። የቻይናው ካንሲኖ ባዮሎጂክስ ግን በአንጻሩ ከሁሉ ቀድሞ እንደመጀመሩ ገና ድሮ በብዙ መቶዎች የሚቆጠሩ ሰዎችን የሚያሳትፈውንና የክትባቱ ፍቱንነትና ብቃት የሚጠናበትን የሁለተኛ ደረጃ ሙከራ ጀምሯል። ባለፈው ወር የጀመረው የብሪታንያ ኦክስፎርድ ዩኒቨርሲቲ ያካሄደ ያለው ሙከራና እንዲሁም የውሃንና የቤጂንግ ተመራማሪዎች በየፊናቸው እያከናወኗቸው ያሉት በሰው ልጆች ላይ የሚደረጉ ሙከራዎች ሶስቱም በተመሳሳይ ከዚህ ቀደም በክትባት ምርምር ስራዎች በአመዛኙ ጥቅም ላይ የሚውለውን ቫይረሱን ሰውነት ውስጥ ገብቶ በሽታ መከሰት የሚችልበት አቅሙን ካዳከሙ በኋላ በክትባትነት መልክ የሚወጋበትን ዘዴ ነው የመረጡት። የዩናይትድ ስቴትሱ ብሔራዊ ጤና ምርምር ኢንስቲትዩት የአለርጂና የተላላፊ በሽታዎች ጥናት ክፍል ዋና ኃላፊና ግንባር ቀደሙ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ በሰጡት አስተያየት ዓለማችን በመጪው ዓመት የጥቅምት ወር ይሁንኛ ክትባት ባለቤት ትሆን ይሆናል የሚል ግምት አሳድረዋል። ፈተናው ግን አሉ ፋውቺ፣ ፈተናው ግን አንዴ ክትባቱ ከተገኘ በኋላ ትርጉም ባለው መልኩ ለሰዎች በብቃትና በሚፈልገው መጠን ወይም መዳረስ በሚችል መልኩ ማሳደግ ነው ሲሉ ሐሳባቸውን ቋይተዋል። ይወንዲ እንዳለ ግን ቀደም እንደተዋወቅ ነው የህክምና ተማሪው ማይክል ሲርኮርስኪ ያሉ በክትባቱ የሙከራ ጥናት በመሳተፍ ላይ የሚገኙ ሰዎች በዚህ የመጀመሪያ ደረጃ ሙከራ ክትባቱ መርዛማ ያለመሆኑንና በሚወስዱ ሰዎች ደህንነት ላይም የሚደቅነው አደጋ ያለመኖሩን ለማረጋገጥ የሚደረገውን ክትትልና ምርመራ በጥንቃቄ ይፈጽማሉ። እናም ሁሉም ነገር ተስፋ እንደተጣለበት ሆኖ ከሆነ ታውን ቀደም በየትኛውም ጊዜና ቦታ በክትባት መዳረቶች ፍለጋ ምርምር ሂደት ታይቶ በማያውቅ ጥልጥፍና ዓለምን ቀጥ ለማድረግ የተቃረበ የሚመስለውን የኮቪድ-19ን ወረርሽኝ በብቃት ለመመከት የሚያስችለው ክትባት በየደረጃው የሚደረጉትን የሙከራ ሂደቶች አልፎ በያዝነው የአውሮፓውያኑ 2020 መገባደጃ መከላከያው ለሚያስፈልጋቸው የሰው ልጆች በሙሉ መሰራጨት ይጀምር ይሆናል የሚል ተስፋ አሳድረዋል።